ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 23 2011 ዓ.ም ስርጭታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና
አዳነች ፍስሐዬ ነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። ቪኦኤ አምሃሪክ ብላችሁ ተከተሉን፣ አድምጡ።
የመላ ኢትዮጵያ አንድነት ድርጅት መኢአድ ከአርበኞች ግንቦት ሰባት ንቅናቄ ጋር ተፈጽሟል የተባለውን ውህደት እንደማያውቀው ገለጸ።
ግንቦት ሰባት በያዘው ፍልስፍና አዲስ ፓርቲ ለመመስረት ፈርሰን እንሰራ በሚል ፈሊጥ መኢአድን ለማጥፋት እየተንቀሳቀሰ ስለሆነ ከአዲሱ ፓርቲ ጋር አብራችሁ ቁሙ፣ ውህደት ፈጽሙ፣ አብራችሁን ሁኑ የሚል በርካታ ከቃላት ጀምሮ እስከ ማቴሪያል ማማለያ እየተደረገ አባሎቻችንን የመከፋፈል ስራ ስለሚሰራ ነው ግንቦት ሰባትን ለይተን ያወጣል።
የመኢአድ ምክትል ፕሬዚደንት አቶ ሙልጌታ አበበ ናቸው። ግንቦት ሰባት አርበኞች የአንድነትና የዲሞክራሲ ንቅናቄ መልስ ሰጥቷል።
እኛና መኢአድ በዚህ በሀገራዊ ፓርቲዎች የአንድ ላይ ስራ ላይ የምንሳተፍ ኃይሎች ነን። ራሳችን የጻፍነው ህግ እንደዚህ አይነት ስራ እንዳንሰራ ይከለክለናል። እኛ ደግሞ በሱ ስትሮንግሊ እናምናለን።
የአርበኞች ግንቦት ሰባት የፖለቲካ ዘርፍ ኃላፊ አቶ ኤፍሬም አዴቦ ናቸው የሰማችኋቸው። በመጽሔት ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ከዓመታት በፊት ከተለያዩ የአምቦ ዩኒቨርሲቲዎችና ኮሌጆች የተመረቁ ተማሪዎች ስራ ባለማግኘታቸው ለችግር መጋለጣቸውን እየገለጹ ናቸው። የስራ ዕድሎችን ለማመቻቸት የተቋቋመው የቴክኒክ ኮሚቴም ተዳክመዋል ብለዋል። ቅሬታ አቅራቢዎች በተጨማሪም የስራ ዕድል እንዲፈጠርላቸው የሚሟገቱ የነበሩ ሶስት ወጣቶች መታሰራቸው አስከፍቶናል ሲሉ አስተያየታቸውን ለቪኦኤ የሰጡ ወጣቶች ተናግረዋል። የምዕራብ ሸዋ ዞን አስተዳዳሪ ለወጣቶቹ የስራ ዕድል ለመፍጠር የተጀመረው ጥረት አልተቋረጠም ሲሉ፣ የአምቦ ከተማ ምክትል ከንቲባ ደግሞ ችግሩን በውይይት እንፈታለን፣ ስራ ፍጠሩልን በሚል ጥያቄ የታሰረ ወጣት ካለም ይፈታል ብለዋል። በመጽሔት ዝርዝር ዘገባ ይዘናል፣ ኋላ ይቀርባል።
ቱርክ ውስጥ ትናንት በተካሄደው አካባቢያዊ ምርጫ የፕሬዚዳንት ረጀብ ታይብ ኤርዶዋን የፍትህና የልማት ፓርቲ ጉልህ ሽንፈት ደርሶበታል። ዋና ከተማይቱን አንካራን ጭምር ሊቆጣጠር አልቻለም። የኢስታንቡል የምርጫ ውጤት ተቀራራቢ በመሆኑ ሁለቱም ወገኖች አሸንፈናል እያሉ ናቸው። ሌላው ተቀራራቢ ውጤት ያገኘው ተወዳዳሪ ተቃዋሚው ሪፐብሊካን ህዝባዊ ፓርቲ ነው። ፓርቲያቸው መሰናክል እንዳጋጠመው ትናንት ኢስታንቡል ላይ ለጋዜጠኞች መግለጫ የሰጡት ፕሬዚደንት ኤርዶዋን ገልጸው ደርሶ ከምርጫው ውጤት እማራለሁ ብለዋል። አንዳንድ ያገኘናቸው ድሎች አሉ፣ አንዳንድ ሽንፈቶችም ደርሰውብናል ብለዋል ኤርዶዋን። አያይዘውም ድቀት ላይ ያለውን የሀገራቸውን ምጣኔ ሀብት ለማጠናከር እርምጃ እንደሚወስዱ ቃል ገብተዋል።
በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ኮሚቴ ካሉት አብዛኞቹ ዲሞክራቶች የልዩ ካውንስል ሮበርት ሙለር የምርመራ ውጤት ሙሉ ይዘት ለምክር ቤቱ እንዲቀርብ ጠይቀዋል። ሩሲያ ከሶስት ዓመታት በፊት ዩናይትድ ስቴትስ በተካሄደው ፕሬዚዳንታዊ ምርጫ ውስጥ እጇን አስገብታ እንደሆነ ሙለር ሲመረምሩ መቆየታቸው የሚታወቅ ነው። የህዝብ ተወካዮች ምክር ቤት የፍርድ ኮሚቴ 400 ገጽ የሚሆነው የምርመራ ዘገባና ተያያዥ ማስረጃዎች በሙሉ እስከ ነገ ባለው ጊዜ ለኮሚቴው እንዲቀርቡ ጠይቋል። ዋናው አቃቤ ሕግ ዊሊያም ባር ዘገባውን በያዝነው ወር አጋማሽ ገደማ በአውሮፓውያን አቆጣጠር ማለት ነው ወይም ከዛ በፊት እንደሚያቀርቡ ባለፈው ሳምንት ገልጸዋል። መጀመሪያ ግን ምስጢራዊ ሰነዶች እንደሚሰረዙ ጠቁመዋል። የተወካዮቹ ምክር ቤት ኮሚቴ ለነገ ያስቀመጠው የጊዜ ገደብ እንደማይሳካ በመገንዘብ የኮሚቴው ሊቀመንበር ጀሮልድ ናድለር መጥሪያውን አስፈላጊ በመሰላቸው ጊዜ ለማቅረብ እንዲችሉ ነገ ድምፅ ለመስጠት አቅዷል።
በዩክሬን ፕሬዚደንታዊ ምርጫ ግማሽ ድምፅ ዛሬ የተቆጠረ ሲሆን አስቂኝ ቀልዶችን በማቅረብ ሥራ የሚተዳደረው ባለሙያ ቮሎዲሚር ዜሌዳንስኪ እና ፕሬዚደንት ፔትሮ ፖሮሼንኮ ቀዳሚን ቦታ ይዘዋል። ማዕከላዊው የምርጫ ኮሚሽን በገለጸው መሰረት በተከታታይ የቴሌቪዥን ፊልም ፕሬዝደንቱን ሆኖ የሚጫወተው ኮሚክ ዜሌንስኪ በ30% ድምፅ ቀዳሚ ቦታ ይዟል። ለአምስት ዓመታት ያህል ሥልጣን ላይ የቆዩት ፕሬዚደንት ፖሮሼንኮ ደግሞ 17% ድምፅ በመያዝ ሁለተኛ ሆነዋል። የቀድሞው ጠቅላይ ሚኒስትር ዩሊያ ቲሞሼንኮ 13% ድምፅ አግኝተው ሦስተኛ ናቸው።
አድማጮች፣ ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ በሀገሪቱ ቴሌቪዥን ባደረጉት ንግግር የሀገሪቱ የኤሌክትሪክ መብራት አቅርቦት መጠን ለ30 ቀናት ያህል ውሱን እንደሚሆን አስታውቀዋል። በራሽን የማከፋፈል ውሳኔ መንግስት ለውሃና ለኮሚኒኬሽንስ መሰረተ ልማት አያያዙ ይረዳል ሲሉ ማዱሮ ተናግረዋል። በኤሌክትሪክ መብራት መቆጣጠር የተበሳጩ ነዋሪዎች ትላንት እሁድ ብረት ድስቶችን በማጋጨት የቆሻሻ ክምሮችን በማቃጠል እንዲሁም ፕሬዚደንት ማዱሮን በመርገም የተቃውሞ ሰልፍ ሲያካሂዱ ውለዋል። በ30 ቀናት የኤሌክትሪክ መብራት ቁጠባ ወቅት ትምህርት ቤቶች እንደሚዘጉና የሥራ ሰዓት እንደሚቀነስ ማዱሮ አስታውቀዋል። ካራካስ ውስጥ አንዲት ዶሮ ለመግዛት ገበያ ሄደች ሴት ገንዘብ ማውጫው ማሽን እንደማይሰራ ስታይ እንዲህ አይነቱን ሁኔታ ሊቀበል የሚችል ሰው የለም በማለት ትላንት ብስጭቷን ገልጻለች። ካለፈው ሰኞ አንስቶ ውሃ የለም፣ ስልክ መደወል አይቻልም፣ በካርድ መክፈል አልተቻለም፣ መብላት እንኳን አልቻልንም ስትልም አማራለች። የኤሌክትሪክ መብራት የሚቆራረጠው ዩናይትድ ስቴትስ በምታደርገው አሻጥር ምክንያት ነው ይላሉ ማዱሮ።
የሰሜን ኮሪያው መሪ ኪም ጆንግ ኡን ወንድምን በመግደል ከተጠረጠሩት መካከል አሁን በማሌዥያ እስር ቤት የቀረችው አንዲት ቪየትናማዊት ብቻ መሆኗ ታውቋል። የዶዋን ቲሁዎንግ ጠበቃ ተከሳሿ በአደገኛ መሳሪያ ጉዳት በማድረስ ወንጀል ጥፋተኛ መሆኗን ዛሬ አምናለች ብሏል። ሁዎንግ ካቻምና የካቲት ላይ ቪኤክስ የሚባለውን መርዛማ ጋዝ ኳላላምፑር አይሮፕላን ጣቢያ ላይ ባገኘችው ኪም ጆንግ ናም ፊት ላይ በመቀባት ነበር የተከሰሰችው። ሲቲ አይሳያ በተባለች የኢንዶኔዥያ ተወላጅ ላይ ተመስርቶ የነበረው የግድያ ክስም ባለፈው ወር ተሰርዟል። አራት የሰሜን ኮሪያ ተወላጆች የሆኑ ተጠርጣሪዎች ኪም በተገደሉበት ዕለት ኪም ጆንግ ናምን ለማለት ነው ከሀገሪቱ ጠፍተው በመውጣታቸው የታሰሩ ተጠርጣሪዎች ሁለቱ ሴቶች ብቻ ናቸው። የሁለቱ ሴቶች ጠበቆች ኳላላምፑር በሚገኘው የሰሜን ኮሪያ ኤምባሲ ጠንሳሽነት በተፈጸመ የፖለቲካ ግድያ የተሳተፉት ተታለው ነው ይላሉ። ለዜና የተያዘው ሰዓት አበቃ።
ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በፌስቡክ ላይቭ ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 23 2011 ዓ.ም ምሽት ፕሮግራም ነው።
የተከበራችሁ አድማጮች፣ የናይል ሳት ስርጭታችንን እንደገና ለመጀመር የተፈጠረውን ችግር ለመፍታት አሁንም ባለሙያዎቹ እየተረባረቡ ናቸው። ባለሙያዎችን፣ ባለሥልጣናትን በብርቱ እየሰሩ ናቸው። እንደተጠናቀቀ እናሳውቃችኋለን። ስርጭታችን ወደ ናይል ሳት ይመለሳል። አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው በፓርላማ ቃለ መሐላ ላይ የፈጸሙት መጋቢት 24 2010 ዓ.ም ነበር። ነገ ዓመታቸውን ይደፍናል።
እንግዲህ አንድ ንግግር ውጤታማነቱን ስትመዝነው አንድ በወቅቱ ለነበረው የህብረተሰብ ስጋት መቀረፍ አስተዋጽኦ አድርጓል ወይ? ተስፋ ሰጥቷል ወይ? ለወቅቱ ተገቢ ነበር ወይ? ተገቢ ነበር፣ ተስፋ ሰጥቷል፣ የህዝብን ስሜት ገዝቷል፣ ልብ ይዟል ብለናል በወቅቱ።
ወይም ብዙ ጊዜ ሁለት አይነት መብራት አለ። አንዱ መብራት ልክ የመኪና ስትነዳ ያለ መብራት፣ ከፊት ያለው መንገድ በደንብ ወገግ አድርጎ እያሳየ የምትሄድበት መብራት ነው። አሁን ኢትዮጵያ ያላት መብራት የወገግ የሚለዋል፣ እሱ ጋር አልደረስ። ቢያንስ ግን አቅጣጫ የሚያሳየው መብራት አላት፣ ተስፋ። እፎይታ ደግሞ የምለው ለምሳሌ አሁን የታሰሩ ሰዎች ተፈተው፣ ፖለቲካ እስረኞች፣ ጋዜጠኞች ተፈተው፣ ውጭ ያለው ሰው መምጣት ችሉ፣ ዜና መሆን አቁሙ፣ በቃ እፎይታ ላይ ሁለቱ ትልቅ ነገሮች ናቸው።
የሰው ልጅ ባህሪም ሆኖ ለጥሩዎቹ ነገሮች የአጭር ጊዜ ትውስታ ነው ያለው እና ትናንሽ ክስተቶች ሲከሰቱ እነዛን ትላልቆቹን ስኬቶች የመርሳት የመደናገት የመዘንጋት እነሱ መለስ ብሎ አለማየት ይስተዋላል።
በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽንስ ትምህርት ቤት መምህር ዶክተር ጌታቸው ድንቁ፣ ሙአዘ ጥበባት፣ ዲያቆን ዳንኤል ክብረት፣ የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁንን ነው የሰማችሁት። በዶክተር አብይ የአንድ ዓመት የአስተዳደር ጉዞ ላይ ዘገባዎችን፣ ትንታኔዎችን፣ የህዝብ አስተያየቶችን ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን።
የመላ ኢትዮጵያ አንድነት ድርጅት መኢአድ ከአርበኞች ግንቦት ሰባት የአንድነትና የዲሞክራሲ ንቅናቄ ጋር ፈጽሟል የተባለውን ውህደት እንደማያውቀው ገለጸ። አባሎችንና ደጋፊዎችን በመከፋፈልና ድርጅቶችን በማጥላላት የማፍረስ ሙከራ ሰንዝሮብኛል ሲል መኢአድ አርበኞች ግንቦት ሰባትን ከሷል። ንቅናቄው ግን ክሱን አስተባብሏል። መለስካቸው አመሃ ዝርዝር አለው።
የመላ ኢትዮጵያ አንድነት ድርጅት መኢአድ አርበኞች ግንቦት ሰባት ንቅናቄ ውህደት ፈጽመናል ብሎ ያወጣውን መግለጫ መኢአድ የማያውቀው ነው ሲል ዛሬ በጽህፈት ቤቱ በሰጠው መግለጫ አስታወቀ። አክሎም ይህ የንቅናቄው አካሄድ ነው ያለውን ድርጊት በድርጅታችን ላይ የተከፈተ አባሎቻችንንና ደጋፊዎቻችንን የመከፋፈልና የተነሳንለትን አገርንና ሕዝብን ወደ ተሻለ ዴሞክራሲያዊ ስርዓት የማሸጋገር ዓላማ የሚያደናቅፍ አደገኛ ሕገወጥና ጸረ ዴሞክራሲ አካሄድ በመሆኑ መኢአድ በጽኑ ያወግዘዋል ብሏል። መኢአድ ባሰራጨው የጽሑፍ መግለጫ ላይ እንዳተተው ከሆነ አርበኞች ግንቦት ሰባት ንቅናቄ በመኢአድ ላይ ወረራ እንደፈጸመበትም ይናገራል። የመኢአድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ተጨማሪ ማብራሪያ ሰጥተውበት ነበረ።
ኢዴፓ አይደለም እየወረረን ያለው፣ ሰማያዊ አይደለም እየወረረን ያለው። ግንቦት ሰባት በያዘው ፍልስፍና አዲስ ፓርቲ ለመመስረት ፈርሰን እንሰራ በሚል ፈሊጥ መኢአድን ለማጥፋት እየተንቀሳቀሰ ስለሆነ ከአዲሱ ፓርቲ ጋር አብራችሁ ቁሙ፣ ውህደት ፈጽሙ፣ አብራችሁን ሁኑ የሚል በርካታ ከቃላት ጀምሮ እስከ ማቴሪያል ማማለያ እየተደረገ አባሎቻችንን የመከፋፈል ስራ ስለሚሰራ ነው ግንቦት ሰባትን ለይተን ያወጣ ነው። ከሌሎቹ ፓርቲዎች ጋር በደንብ ስለምንተዋወቅ አብረን የቆየን ስለሆነ እና የግንቦት ሰባት ድርጊቶች እጅግ በጣም አብረው ሊያሰሩ የማይችሉ በውይይቱም ላይ በጥልቀት የተወያየንበት የግንቦት ሰባት አቋም ያቀረቡት ፍልስፍና ምንድን ነው? ፈርሰን እንደገና መሰራት አለብን።
አቶ ሙሉጌታ አክለውም አርበኞች ግንቦት ሰባት ይህንን ተግባር እየፈጸመ የሚገኘው መኢአድን ጨምሮ ከሌሎች ፓርቲዎች ጋር የተፈራረመውን የፓርቲዎች የአሰራር ቃል ኪዳን በመጣስ ነው ሲል ይከሳሉ።
ረጅም ጊዜ ተወያይተንበት፣ ተወዛግበንበት፣ ተጨቃጭቀንበት ግንቦት ሰባትም እኛም በተገኘንበት ተወያይተን የፓርቲዎች ምክር ቤት ሊያቋቁም የሚችል ሰነድ ስነ ምግባር ሰነድ ተስማምተናል። ያንን የስነ ምግባር ደንብ ፈርመን 15 ቀን ባልሞላው ጊዜ ነው ግንቦት ሰባት በመኢአድ ላይ ወረራ እየፈጸመ ያለው። ስለዚህ በዚህ የሚቆም አይደለም። ድርጅቱ አሁንም ከስህተቱ ሊታረም ካልቻለ በስነ ምግባሩ እንጠይቃለን። አስፈላጊ ሆኖ ሲገኝ በሀገሪቱም ሕግ እንጠይቃለን በሕግ የሚል ሀሳብ ነው በመኢአድ በኩል ያለው።
የአርበኞች ግንቦት ሰባት ንቅናቄ የፖለቲካ ዘርፍ ኃላፊ አቶ ኤፍሬም ባዴቦ መኢአድ በመግለጫው የሰነዘረውን ክስ አስመልክቶ ምላሽ እንዲሰጡ ቪኦኤ ጠይቋቸዋል።
እኛና መኢአድ በዚህ በሀገራዊ ፓርቲዎች የአንድ ላይ ስራ ላይ የምንሳተፍ ኃይሎች ነን። ራሳችን የጻፍነው ህግ እንደዚህ አይነት ስራ እንዳንሰራ ይከለክለናል። እኛ ደግሞ በሱ ስትሮንግሊ እናምናለን። ይሄ ቃል ኪዳን ሰነድ እንዲወጣ ከገፋፉ ኃይሎች ውስጥ እኛ አንዶቹ ነን። ከሌሎች ፓርቲዎች ጋር የሚኖረንን ግንኙነት ማሳመር ነው እንጂ ከሌሎች ፓርቲዎች ጋር ከሌላ ፓርቲዎች ውስጥ እንዲከዱ አድርገን እኛ ጋር ያመጣ ነው አባላት ምን ያደርጉልናል? ምንም ያደርጉልናል ብለን አናምንም። በእንደዚህ አይነት አሰራር ድሮም አናምንም፣ አሁንም አናምንም። እንደዚህ አማለን ወይ ደግሞ ገንዘብ ከፍለን ለማምጣት እኛ አቅሙም የለንም። ከአቅም በላይ ግን በመርህ ደረጃ የማንፈልገው ነገር ነው እና ይሄኛው ክስ ፍጹም ፈር የለቀቀ መሰረት የለሽ ክስ ነው እና በፍጹም የምንቀበለው አይደለም። ይሄ ደግሞ ምናልባት ለወደፊት እዚሁ የተባባልነው ውል ያስገድድናል። እንጠይቃቸዋለን የት ጋ እንዲህ እንደሆነ የት ጋ ማንን አባላታቸውን አማለን እንደወሰዱ መናገር እንፈልጋለን።
የመላው ኢትዮጵያ አንድነት ድርጅት በሰጠው መግለጫ አርበኞች ግንቦት ሰባት ከመኢአድ ጋር ውህደት እንደፈጸመ በመገናኛ ብዙሃን ተናግሯል የተባለውም እውነት አይደለም ሲሉ አቶ ኤፍሬም ያስተባብላሉ።
እስካሁን ድረስ እንኳን ከመኢአድ ንግግር ካቆምነው ድርጅት ቀርቶ ከሌሎቹ እንዋሃዳለን ብለን ካሰብናቸው ከአምስቱም ገና አልተዋሃድንም። ስለዚህ ይሄ ተዋህደናል ብሎ ተሰጠ የተባለው መግለጫ የት እንደተሰጠ መኢአድን መጠየቃችን አይቀርም። ከተሰጠ እንደዛ ተብሎ በአርበኞች ግንቦት ሰባት አመራር ከመኢአድ ጋር ተዋህደናል፣ ከዛሬ ጀምሮ አብረን ነው የምንሰራው የሚል መግለጫ በሬዲዮም ይሁን በቴሌቪዥንም ይሁን በህትመት ሚዲያም ይሁን ተሰጥቶ ከሆነ ከኛ አመራር መኢአድን በኦፊሻሊ ወጥተን ይቅርታ ለመጠየቅ ዝግጁዎች ነን። ግን እነሱም ያልተሰጠ መግለጫ ተሰጥቷል ብለው ከሰውን ከሆነ እኛ እንደምንለው በሚዲያ ወጥተው ይቅርታ መጠየቅ አለባቸው።
ሁለቱም የፖለቲካ ድርጅቶች ቀደም ሲል በነበሩት ወራት በውህደት ላይ ባደረጉት ውይይት ሳይስማሙ መለያየታቸውን ያረጋግጣሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ ዘገባ እናልፋለን። ከተለያዩ የአምቦ ዩኒቨርሲቲዎችና ኮሌጆች የተመረቁ ተማሪዎች ሥራ ባለማግኘታችን ለችግር ተጋልጠናል እያሉ ነው። የሥራ ዕድሎችን ለማመቻቸት የተቋቋመው የቴክኒክ ኮሚቴም ተዳክሟል ብለዋል። ቅሬታ አቅራቢዎቹ በተጨማሪም የሥራ ዕድል እንዲፈጠርላቸው ይሟገቱ የነበሩ ሦስት ወጣቶች መታሰራቸው አስከፍቶናል ሲሉ አስተያየታቸውን ለቪኦኤ የሰጡ ወጣቶች ተናግረዋል። የምዕራብ ሸዋ ዞን አስተዳዳሪ ለወጣቶቹ የሥራ ዕድል ለመፍጠር የተጀመረው ጥረት አልተቋረጠም ሲሉ፣ የአምቦ ከተማ ምክትል ከንቲባ ደግሞ ችግሩን በውይይት እንፈታለን፣ ሥራ ፍጠሩልን በሚል ጥያቄ የታሰረው ወጣት ካለም ይፈታል ብለዋል። ናኮር መልካ ከአምቦ ተጨማሪ አለው።
በአምቦና አጎራባች ወረዳዎች ላይ የሚስተዋለውን ስራ አጥነት ሊያቃልል የሚችል ንድፈ ሀሳብ አዘጋጅተው በአምቦ ዩኒቨርሲቲና በባለድርሻ አካላት ውይይት እንደተደረገበት ወጣት ኢብሳ አራርሶ ይናገራል። ከኮሌጅና ዩኒቨርሲቲዎች የተመረቁ ወጣቶች ምልመላም በተዋቀረው ቴክኒክ ኮሚቴ እንደተደረገ ለቪኦኤ ገልጿል። ለስምንት ወራት በተደጋጋሚ ውይይት ካደረጉ በኋላም ተከሰተ የሚለውን ሁኔታ ገልጾልናል።
አሁን ለምሳሌ አምቦ ዩኒቨርሲቲ በበኩሉ የዳቦ ማሽን ሰርቼ ለእነዚህ ልጆች ዳቦ ማሽን ሰጥቼ የዳቦ እንዲያከፋፍሉ እድልን አመቻቻለሁ፣ መቅጠር ያለብኝ ቦታ ላይ ቀጥራለሁ ነው ያለው። እንዲሁም የሆመቾ ተቋም ደግሞ መሬት እንሰጣለን፣ መሬቱ ላይ በፈለጉት ተደራጅቶ መስራት ይችላሉ፣ ክፍት የስራ ቦታ ስላለን እዛ ላይም ደግሞ በትምህርታቸው ደረጃ እንቀጥራለን የምሎ ነበር። ይሄ ብቻ አይደለም፣ ብዙ ቃል ነው የተገባው፣ ግን ይሄንን ቃል የሚፈጽም አካል እስከዛሬ አልተገኘም። ሁሉም ነገር በወሬ ቀራ፣ ምንም የተሰራ ነገር የለም። በመጨረሻ ኮሚቴው እንዲፈርስ ሁኔታውን ማመቻቸት ጀመሩ። ቴክኒክ ኮሚቴ ተብሎ ነው የተቋቋመው ለስራ ኮሚቴ የተባለው፣ ግን የሰራው ነገር ምንም የለም። አንድም ሰው ወደ ስራ ሳይገባ ነው ይሄ ኮሚቴ የተበታተነው ማለት ነው። አሁን ሁሉም ተማሪ አቅም አጥቷል።
በኮሚቴው ከሚሳተፉ መካከል የኙማ ኩመላ፣ ባይሳ ድሪባ እና እሸቴ ጫላ የሚባሉ ሶስት ወጣቶች ለምን ስራ ይፈጠርልንም የሚል ጥያቄ በማቅረባቸው ከታሰሩ ሳምንት አልፏቸዋል ይላል አራርሶ። እኛ ግን የወከልናቸው የስራ እድል ፈጠራው እንዲቀላጠፍልን በማሰብ ብቻ ነበር ይላል።
የታሰሩበት ምክንያት እነዚህ ልጆች ዳቦ አብሉን ስራ ሲዙን ጥያቄያቸው ለራሳቸው የግል ጥቅምም አይደለም እየሰሩ ያሉት። እነሱ ወክሎ እየሰሩ ያሉት ከ500 ተማሪ በላይ ነው። እነዚህም ደግሞ ኮሚቴ ተብሎ የተዋቀሩት በአስተዳደሮቹ ፍላጎት ነው። ዳቦ አብሉን ነው፣ ስራ ሲዙን ነው፣ እሱ ነበር ጥያቄያችን። ዛሬ ደግሞ ይቅርብን፣ ምግቡም ይቅርብን፣ የታሰሩ ልጆች ይፈቱልን። ትላንት እኮ በፖለቲካው እንኳን የታሰሩ ተፈቷል። ከውጭ በስንት ስደት የወጡ ዛሬ ገብተዋል። ግን ዛሬ በከተማችን በዞናችን ላይ ለእንደዚህ አይነት ጥያቄ መታሰር ምንድን ነው? ሰው ለመብቱ ጥያቄ አንስቶ ለምን ይታሰራል? መልሱ ይሄ ነው ወይ?
ወጣት መስከረም ኦላና ከቴክኒክና ሙያ ኮሌጅ ከተመረቀች 3 ዓመታት ቢያልፉም እስካሁን ስራ እንዳላገኘች ጠቅሳ በራሳችን ኮሚቴ የነደፍነውን ሀሳብ ተግባራዊ አድርጎ ለተወሰኑ ወጣቶች ስራ የሚፈጥር አካል አላገኘንም ብላለች። ይሄም ተስፋ እንዳስቆረጣት ገልጻለች።
ጋፊኬኛ ስንጋፈኔ ማብኑ እንዴብዝኔ
የጠየቅናችሁን የስራ ጥያቄ ለምን አልመለሳችሁልንም ነው ያልናቸው። ለምን እንደ ህፃን ያታልሉናል? ከቤተሰብ ጥገኝነት መላቀቅ ነው የምንፈልገው። የስራ እድል እንዲፈጠርልን ነው የምንፈልገው። የሚመለከተው አካል መፍትሄ ይስጠን።
አምን እምላል ፎርማታን ውፋከን ነው።
የአምቦ ምክትል ከንቲባ አቶ ጀግናው ግዛው ወደ መስሪያ ቤቱ በቅርቡ መምጣታቸውን ጠቁመው አሁን ተከሰተ ያሉትን ችግር በዚህ ሳምንት ውስጥ ከወጣቶቹ ጋር ለመምከር እንዳቀዱ ገልጸዋል። ታሰሩ ስለተባሉ ወጣቶችም ተከታዩን ብለዋል።
የስራው መነሻ መልካም ሀሳብ፣ ጥሩ ሀሳብ ነው። በጋራ ሆነን ችግራችን እንፍታ ነው። እሱ ሀሳብ ተጠናክሮ መቀጠል አለበት እንጂ መዳከም የለበትም። ሰልፍ በመጡበት ጊዜም እነዚህ ተወሰኑ ወጣቶች የአምቦ ከተማ ለማውጣትና ከዙሪያውም የተካተቱበት ነው የሚል አለ። እኔ አክቹዋሊ ሁሉንም ሰው አላቅም። በአመጣጣቸው ወቅት ለማወያየት ፍላጎቱ ነበር። ነገር ግን ወጣቶችም ስሜት ውስጥ ስለነበሩ በወቅቱ ከዛ መረጋጋት እስኪመጣ ብንወያይም ውጤት ላናመጣ እንችላለን ማለት ነው ከመጣላት ውጪ። ስለዚህ ወደ ውይይት አልተገባም። ብንወያይ ጥሩ ነበር። አሁንም ደግሞ ጊዜው አላለፈም። ቁጭ ብለን ተወያይተን በውይይት የማይፈታ ችግር የለም። ስራ መፈጠር አለበት። መንግስት የበኩሉ ሚና መጫወት አለበት። እኛም እንደ ከተማ አስተዳደርም መስራት አለብን። ስንሰራ ግን ሁሉ ነገር በአንድ ጊዜ ተፈቶ አያልቅም። ጊዜ ይጠይቃል። የታሰረ ወጣት መኖሩን አላውቅም። በዚህ መንገድ የታሰረ ካለ እሱን አይተን በጋራ የምናስተካክለው ይሆናል ማለት ነው። መታሰር የለበትም ሰው በጋራ እንፈታለን ማለት ነው።
የምዕራብ ሸዋ ዋና አስተዳዳሪ አቶ ገዛኝ ከበደ ወጣቶቹ በታሰበው ፍጥነት ወደ ስራ እንዳይገቡ እንቅፋት ሆነዋል የተባሉ አመራሮች ላይ እርምጃ መውሰዳቸውን ገልጸው ቶሎ ወደ ስራ ያልገቡበትን ምክንያት ገልጸዋል።
አጠቃላይ በክልላችን የመንግስት ሰራተኞች አዲስ አደረጃጀት ለህዝቡ አገልግሎት በሚመች መልኩ የሰራተኞች ምደባ ፕሮግራም ተነድፎ እሱ በአዲስ መልክ ስራ ላይ እየዋለ ነው። ከዚህ ጋር ተያይዞ የሰራተኛ ዝውውር ቅጥር እንደ አጠቃላይ ለጊዜው ሰራተኞቹ ተመድቦ ይሄ እስከሚያበቃ ድረስ ባለበት እንዲቆይ የሚል መመሪያ ተላልፈዋል። በዚህ ምክንያት በመንግስት መስሪያ ቤት ውስጥ ልንወስዳቸው የምንችል ስራ ፈላጊን ለመቅጠር ሌት መሆን አለ። ይሄኛው የሰራተኛ ምደባ እንዳለቀ መንግስት መቀበል የሚችለውን ያህል በግልጽ ማስታወቂያ የተወሰነውን ያህል የምንወስደው ይኖራል። ሌላው እዚህ አካባቢ ባቋቋምነው ኮሚቴ ተጓተተ ለሚባለው የስራ ሂደት እነዚህን የግል ተቋማት ዩኒቨርሲቲዎችን ስራ እንዲፈጥሩ በማግባባት ነው እየሄድንበት ያለ ነው እና ይሄ ነገር ውሳኔ ይጠይቃል። በተዋረድ ውሳኔ ይጠይቃል። እነዚህ ነገሮች ጊዜን ወስደዋል፣ የተወሰነ ጊዜን ወስደዋል ማለት ነው። ይሁንና አሁን ያለንበት ደረጃ በውመቾ በኩል 8 ኮንቴነሮች ተሰጥቶን ለቶኬ ኩታይ ወረዳ ልንጭን እየተዘጋጀን ነው ማለት ነው። በአምቦ ዩኒቨርሲቲ በኩልም ያለው የዳቦ ፋብሪካ ኦልሞስት አሁን ዩኒቨርሲቲው ለዚህ የሚያስፈልገውን ባጀት መድቦ ወደ እንቅስቃሴው እየተገባ ነው ያለው።
ባለፈው አርብ ታሰሩ የተባሉትን ወጣቶች ምክንያት ለማጣራት ወደ አምቦ ከተማ ፖሊስ ጣቢያ ባመራም የከተማው ፖሊስ አዛዥ ከከተማው ተዛውረዋል፣ ተወካያቸውም ስራ አልገቡም፣ ወጣቶቹን ያሰራቸው አካል የአገር ውስጥ ደህንነት በመሆኑ ምንም አይነት መረጃ ከኛ ልታገኝ አትችልም አሉ። የወንጀል ምርመራው ክፍል ኃላፊ ተወካይ ዋና ሳጅን ታዬ አበበ ድምጻቸውን ለመቅረጽ ጠይቄ ፍቃደኛ ባይሆኑም ወጣቶቹ ከታሰሩ 1 ሳምንት እንደሆናቸውና ምርመራ አድርገው ወደ ፍርድ ቤት ለማቅረብ ጥያቄ ሲያቀርቡ ግን የበላይ አመራር እንዲቆዩ ትዕዛዝ ማስተላለፉን መርማሪው ተናግረዋል። ወጣቶቹን ለማናገር ያቀረብኩት ጥያቄም ሳጅኑ የበላይ አካል ነው ካሉት ግለሰብ ፍቃድ ባለማግኘቱ አልተሳካም። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡኝ ወደ ኦሮሚያ ፖሊስ ኮሚሽን የኮሚኒኬሽን ስራ ሂደት ኃላፊ ደውዬ ለዛሬ አላገኘኋቸውም። መልስ እንዳገኘው ይዤ የምመለስ ይሆናል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
አመሰግናለሁ ናኮር። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ተከታዩ ክፍለ ጊዜ የዶክተር አብይ አህመድን ወደ መንበረ ሥልጣን መዝለቅ አንደኛ ዓመት አስመልክቶ የተዘጋጀ ልዩ ሽፋን ነው። በየአካባቢው ያሉ ሪፖርተሮቻችን ያጠናቀሯቸው ዘገባዎችና ያሰባሰቧቸው የሕዝብ አስተያየቶች ተካተዋል።
አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው በፓርላማ ቃለ መሐላ የፈጸሙበት በነገው ዕለት መጋቢት 24 2010 ዓ.ም ነበር። ከጊዜው ውጥረት አንጻር ሲታይ ጠቅላይ ሚኒስትሩ ቃል ከገቧቸው ነገሮች አብዛኞቹን አሳክተዋል የሚሉ ተንታኞችና ምሁራን ያለፈው አንድ ዓመት በኢትዮጵያ ተስፋ እፎይታ የታየበት ነው ሲሉ ለቪኦኤ ተናግረዋል። አንደኛ ዓመቱን አስመልክቶ እየተካሄዱ ያሉ ዝግጅቶች የተገኙ ውጤቶችንና ስራዎችን መለስ ብሎ ለመመልከት እንደሚያስችሉ ጠቅላይ ሚኒስትር ጽህፈት ቤት ለአሜሪካ ድምፅ ገልጿል። የአሜሪካ ድምፅ ይህን አንድ ዓመት ከሚቃኛቸው ዘገባዎች አንዱ ቀጥሎ ይቀርባል። እስክንድር ፍሬው ነው ያዘጋጀው።
የተቃውሞ እንቅስቃሴ ያመጣቸው ሚሊዮኖች የተጋሩት የመገፋት ስሜት የነጻነት ፍላጎት የወለዳቸው መሪ በአራት ኪሎ ቤተ መንግስት አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው ቃለ መሐላ ከፈጸሙ ነገ መጋቢት 24 አንድ ዓመት ይሞላቸዋል። አዲሱ የፖለቲካ መስመር የኢትዮጵያ የለውጥ ጉዞ ይፋ የተደረገው ያኔ ነው። ሁሉም በቃል ተጀመረ። ኢትዮጵያ የቀድሞዋን እንደማትሆን ለቶንም እንደማይገባ ከጠቅላይ ሚኒስትሩ አንደበት ሲነገር፣
በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመር ድሎችን አግኝተን ብዙዎቹን በወጉ ሳንጠቀምባቸው አመልጠውናል። አሁንም ይህ የስልጣን ሽግግር አዲስ ምዕራፍ የምንጀምርበት ሌላ ታሪካዊ እድል ነው። በመሆኑም በከፍተኛ ኃላፊነት ስሜት ልንጠቀምበት ይገባል።
በዚህ ንግግር የገቡት ቃል መተግበር እሳቸውን ወደ ስልጣን ባመጣው የተቃውሞ እንቅስቃሴ ሲነሱ የነበሩ ጥያቄዎች መመለስና የአብይ ኢትዮጵያ የዛሬ አመት ከነበረችው የመሻሏ ጉዳይ በሚዛን የሚታይበት ነው። ጊዜው በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ትምህርት ቤት የንግግር አጻጻፍ መምህር የሆኑት ዶክተር ጌታቸው ድንቁ የዛሬ አመት በዚያ የመጋቢት 24 ንግግር ላይ ተነታነ ሰጥተው ነበር። ዛሬ በድጋሚ ያነጋገርኳቸው ዶክተር ጌታቸው እንደሚሉት ታዲያ ጠቅላይ ሚኒስትሩ የገቡትን ቃል በአብዛኛው ፈጽመዋል።
በአጠቃላይ አንድ አመቱ በሚታይበት ጊዜ እንግዲህ አንድ ንግግር ውጤታማነቱን ስትመዝነው አንድ በወቅቱ ለነበረው የህብረተሰብ ስጋት መቀረፍ አስተዋጽኦ አድርጓል ወይ? ተስፋ ሰጥቷል ወይ? ለወቅቱ ተገቢ ነበር ወይ? ተገቢ ነበር፣ ተስፋ ሰጥቷል፣ የህዝብን ስሜት ገዝቷል፣ ልብ ይዟል ብለናል በወቅቱ። ሌላው ደግሞ የምትመዝንበት ቆይተታይና የተገቡት ተስፋዎችና ቃላት ተፈጻሚ ሆኑ ወይ የሚል ጥያቄ ነው። እዚህኛው ላይ ሁሉ ሰው ላይስማማ ይችል ይሆናል። 100% ደግሞ የገቡት ቃል ተፈጻሚ ሆኗል ብዬ አላምንም። ምክንያቱም አንድ አመት እንደኛ ላለ አስቸጋሪ የፖለቲካ ታሪክ ላለው አገር፣ ቅልቅል ሁኔታዎች ላሉበት፣ በጣም ከአስቸጋሪ ሁኔታ ለመውጣት እንደሚታትር አገር አንድ አመት አጭር ጊዜ ነው። በጣም ረጅም ጊዜ ብለህ የምትለውና አይ የገቡትን ቃላት እና የሰጡትን ተስፋስ አልፈጸሙም ብለህ ቸኩለም የምትፈርድበት ጊዜ አይደለም። እና ከጊዜው ጥረት አንጻር እኔ እንደውም ተግተው ሰርተው ብዙዎቹን አሳክተዋል ብዬ ነው የማስበው።
ያለፈው አንድ አመት የለውጥ ጉዞና የጠቅላይ ሚኒስትሩ ውጤቶች በተለያዩ መንገዶች እየተንጸባረቁ መሆኑን አስተያየት ሰጪዎች ይናገራሉ። የጥበብ አደራጅ ወይም አርቲኩሬተር የሆነችው ኤዶን በለጠ ለምሳሌ ሀሳብን በነጻነት የመግለጽ መብት መከበር ከፍተኛ መርታ ማሳየቱን ትናገራለች።
ነጻነትን ኤክሰርሳይዝ ያደረግንበት የሚገለጽንበት አመት ነው ብዬ አስባለሁ። ሰልፍ ከመውጣት ጀምሮ ብዙ ነገሮች ላይ፣ ሶሻል ሚዲያው ላይ፣ ስራችን ላይ፣ ጥበብ ስራችን ላይ ራሱ ሳንጨነቅ ማለት የምንፈልገውን ነገር በደንብ መግለጽ የጀመርንበት አመት ነው ብዬ አስባለሁ። እና እንደ ጥበብ ባለሙያ ብቻ ነው የምገመግመው ማለት ነው።
ነጻነቱ በጥበብ ስራዎችም ተንጸባርቋል እያልሽ ነው? እሱ ሰፈር ግን
እንግዲህ ጥበብ ይተቻል። እንደ ጥበበኛው እይታ ነው ጥበብ የሚገለጸው። እና በነጻነት የምትተቸውን ወይም መግለጽ የምትፈልገውን ሀሳብ ትገልጻለህ ማለት ነው። እና እሱን አይቻለሁ። ከምን ጀምሮ ብለህ ብትለኝ ሰልፍ ከሚወጣው ሰው ጀምሮ ማለት ነው። ለምሳሌ ሰልፍ ሲወጣ ፊቱ ላይ የሚያደርገው ቀለም፣ የሚለብሰው ቲሸርት፣ የሚይዘው ምልክት፣ ሁሉም ሰው ላይ ጥበብ አለች ብዬ ስለማስብ እዛ ላይ ራሱ ኤክሰርሳይዝ የሚደረገው ጥበብ እሱም የጥበብ አካል ስለሆነ እሱም ላይ ብዙ ለውጥ አለ ማለት ነው። የፈለገውን ነገር ሀሳብ ገጾ መውጣት፣ ማቅለም የመሳሰሉትን ነገሮች። ከዛ በተጨማሪ ደግሞ በአውደሪዎች ላይ ደግሞ ድርጊቶችን ወይም ሀሳቦችን፣ እንቅስቃሴዎችን በደንብ እንደ ልባችን መተቸት የጀመርንበት የጥበብ እርምጃ አለ ማለት ነው።
ፖለቲካዊ ጉዳዮችን እያዋዛ በማቅረብ የሚታወቀው ጸሐፊና የጥበብ ሰው መዋዘ ጥበባት ዳንኤል ክብረት ሌላው አስተያየት ሰጪ ነው። የጠቅላይ ሚኒስትሩ የአንድ አመት ቆይታ መገምገም ያለበት ከለውጡ ሂደት ጥያቄዎች፣ ከተገቡ ቃሎችና ከነባራዊ ሁኔታዎች አንጻር መሆኑን ያብራራል።
አራት መለኪያዎች መኖር አለባቸው እላለሁ። አንደኛው አገሪቱ የነበረችበት ሁኔታ፣ ከዛ በኋላ የመጣው ለውጥ፣ ሁለተኛ ህዝቡ ያነሳቸው ጥያቄዎችና እሳቸው እና ወይም የእሳቸው አስተዳደር የመለሳቸው፣ ሶስተኛ እሳቸው አደርገዋለሁ ብለው ቃል የገቡትና
በባለ ሲመታቸው ግን
ያደረጉት፣ አራተኛ ደግሞ የዚህ ሁሉ መጠቅለያው የነበራቸው ጊዜ፣ እነዚህ ነገሮች ይህን በአንድ አመት አስቦ በማድረግ በነዚህ አራቱ ነው መለከት ያለባቸው ብዬ ነው ማስበው ነ ስለዚህ ከነዚህ አንጻር ሳየው አንድ አመት ጊዜ ውስጥ አንደኛ የተቋማት ለውጥ፣ የሰው ለውጥ፣ የአመለካከት ለውጥ፣ የአሰራር ለውጥ፣ የህግጋት ለውጥ፣ በጣም ብዙ ነገሮች ነው የምትለውጠው እና እንደፈለግከው የምትሄድበት አይደለም። ያ ማለት ምንድን ነው? ለምሳሌ አንድ ሯጭ ምርጥ በሆነው የኒውዮርክ ማራቶን መሮጫ ላይ እንደሮጠው ሁሉ ሰሜን ተራራ ወስደህ በደባርቅ መንገድ ላይ ሩጥ ብትለው ሯጩ ያው ነው፣ የምትወዳደርበትም ወቅት ያው ሊሆን ይችላል። ግን ያኛው ለሩጫ ተብሎ የተዘጋጀ ነው። ይሄ ግን ሰውየው ምናላት ያዘጋጀ ነው የሚሮጠው። እሱ ራሱ ያዘጋጀ ነው የሚሮጠው። ስለዚህ ያኛው
መንገዱን የደለደለ
ነው የሚሮጠው። ስለዚህ ያኛው 2 ሰዓት ይፈጅበታል። ይሄ 2 ዓመት ሊፈጅበት ይችላል። 2 ዓመት ይፈጅበት ሰውየው ሰነፍ ስለሆነ አይደለም። ወይም ደግሞ ሰውየው እኔ የትኛውን ቦታ ብሮጥ አሸንፋለሁ ብላሃልና ለምን እዚህ ላይ ዘገየልን? እሱ የትኛውን ቦታ ብሮጥ ብሎ ሲናገር አንድ ከኋላ እንደ ዳር አስቀምጦ ነው። በተዘጋጀ የመሮጫ ሜዳ ካዘጋጀችልኝ ማለቱ ነው። እዛ የደባርቅ ተራራ ላይ ሲወጣ ግን እንደሱ አይደለም የሚሆነው። መንገዱንም ሰርቶ መሮጫ መስመር አስምሮ ከዛ በኋላ ሩጦ ነው እንግዲህ የሚያሸንፈው። እና እኔ አሁን የዶክተር አብይንም ጉዞ በዚህ መልኩ ማየት አለብን ብዬ ነው እኔ ማሰበው። ብዙ ጊዜ
ከዛ አንጻር ምን ያህል ስኬታማ ነበር በአንተ ግምገማ?
ጥሩ ስኬቶች አሏቸው። አንደኛ ለምሳሌ ትልቁ በዚህ ለውጥ ተገኘ የምለው ተስፋና እፎይታ ነው። ተስፋ ቢያንስ ወደፊት ወዴት የምንሄደው የሚለውን ባልጨብጠውም መንገዱን አይቻለሁ። ወይም ብዙ ጊዜ እንደምለው ሁለት አይነት መብራት አለ። አንዱ መብራት ልክ የመኪና ስትነዳ ያለ መብራት፣ ከፊት ያለው መንገድ በደንብ ወገግ አድርጎ እያሳየ የምትሄድበት መብራት ነው። ሁለተኛው መብራት ደግሞ ማዶ ተሰቅሎ አቅጣጫህን የሚያሳየው መብራት ነው። መንገዱን አያሳይህም፣ አቅጣጫ እንዳጠፋ ያመለክታል። መብራቱን እየተከተልክ ትሄዳለህ። ትንሽ ገደል ምናምን ሊያጋጥምህ ይችላል፣ ግን ብትወድቅም አትስትም መንገድህን። ከዚህኛው መብራት የሚለየው ይህኛው ገደልስ እንዳትገባ ነው የሚያደርግ። ያ ግን ገደል ገብተህ ወጥተህ ግን መንገዱን ድረስ ነው። አሁን ኢትዮጵያ ያላት መብራት ወገግ የሚለዋል፣ እሱ ጋር አልደረስም። ቢያንስ ግን አቅጣጫ የሚያሳየው መብራት አላት። ተስፋ እፎይታ ደግሞ የምለው ለምሳሌ አሁን የታሰሩ ሰዎች ተፈተው፣ ፖለቲካ እስረኞች፣ ጋዜጠኞች ተፈተው ውጭ ያለው ሰው መምጣት ይችላል። ዜና መሆን አቁሙ። እገሌ ወደ አገር ገባ፣ ዜና መሆን አቁሙ። እገሌም ከወደ አሜሪካ ሄደ፣ ዜና መሆን አቁሙ። በቃ ፎይ ፎይታ ላይ ሁለቱ ትልቅ ነገሮች ናቸው። አንዱ አስገኝ ነው። ስለዚህ ፖለቲካ ሪፎርሞቹን ስናይ አሁን ምርጫ ላይ የሰብአዊ መብት ኮሚሽን ላይ እየተደረገ ያለውን ማረሚያ ቤቶች አካባቢ ስትሄድ
ባለፈው አንድ ዓመት የተሰሩ ስራዎችና የተገኙ ውጤቶች በርካታ መሆናቸውን ጠቅላይ ሚኒስትር አብይ አህመድና መንግስታቸው ያምናሉ። ጠቅላይ ሚኒስትሩ ራሳቸው ሰሞኑን በሰጡት መግለጫ ይህንን ነበር ያንጸባረቁት።
አቅሜ በፈቀደና ባለኝ ጊዜ ልክ ካለምንም መታከት ሮጫለሁ። በጣም በርካታ ድሎች አምጥቻለሁ። በአንድ ዓመት ሊታሰቡ የማይችሉ ጠንካራ ውጤቶች በብዙ መልክ በዲፕሎማሲ፣ በፖለቲክስ፣ በኢኮኖሚ ሊገለጥ የሚችል ነገር አድርጌያለሁ። ብዙ የማፍርበት ጉዳይ የለም።
በአንድ ዓመት ውስጥ የተገኙ ውጤቶችንና የተሰሩ ስራዎችን ቀለል አድርጎ ማየት ተገቢ እንዳልሆነም ጠቅላይ ሚኒስትሩና መንግስታቸው በተለያዩ አጋጣሚዎች ጠቁመዋል። አንደኛ ዓመቱን ለማሰብ እየተካሄዱ ያሉ ስነ ስርዓቶችም ታዲያ የተሰሩ ስራዎችን ለማስታወስና ግንዛቤን ከፍ ለማድረግ እንደሚረዱ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ለአሜሪካ ድምፅ አስረድተዋል።
የሰው ልጅ ባህሪም ሆኖ ለጥሩዎቹ ነገሮች የአጭር ጊዜ ትውስታ ነው ያለው፣ ወይም ሾርት ሚሞሪ እንደሚባለው ማለት ነው። እና ትናንሽ ክስተቶች ሲከሰቱ እነዛን ትላልቆቹን ስኬቶች የመርሳት፣ የመደናገጥ፣ የመዘንጋት፣ እነሱን መለስ ብሎ አለማየት ይስተዋላል። እኔ ይህንን ማየው ቀደም ባሉት ጊዜያት የነበርንበት ያሳለፍነው ጊዜ ችግር ያለበትን ስኬቱ እንደተጠበቀው ነው። ችግሮቹና እንዲለወጡ የፈለጋቸው ጉዳዮች ህብረተሰቡ በለውጥ ላይ በመሆናቸው እነዚህ የተለወጡት ነገሮች አንዳንዱ በጣም በከፍተኛ ደረጃ ከዚህ በላቀ ሁኔታ እንዲለወጡ በመፈለግ፣ አንዳንዱ ደግሞ የህብረተሰብ ክፍል የለውጡን ባህሪ በውል ባለመረዳት፣ አንዳንዱ ጋር ደግሞ የሚቻለውንና የማይቻለውን ሊፈጥን ይችል የነበረውና ሊፈጥን የማይችል የነበረውን በአግባቡ ባለመተንተን የተለያየ ዥንጉርጉር አረዳድ ነው ያለው። ስለዚህ ህብረተሰቡ ሙሉ በሙሉ ለውጡን ጠንቅቆ ተረድቶ እነዚህ የተገኙት ስኬቶች እንዳይቀለበሱ የበኩሉን አስተዋጽኦ ለማበርከት በመዘጋጀት ረገድ በተለያየ ደረጃ አስቀምጦ ማየት ነው የሚቻል የሚመስለኝ። እንዳረዳዱ፣ እንደ ልምዱ፣ እንደ ጠበቀው ኤክስፔክቴሽን እንደሚባለው እና አሁን እየሆነ ያለውን ነገር በሚገነዘብበት ደረጃ ማለት ነው። ስለዚህ ምንም እንኳን የአንድ ዓመት ቆይታ ቢሆንም ልክ የዛሬ ዓመት በየአካባቢው የነበረውን ሁኔታ በመረዳትና በመገንዘብ በስሜትም ጭምር ይገለጽ የነበረው ነገር አሁን ላይ አንዳንዱ ጋር ስጋትም፣ አንዳንዱ አካባቢ ደግሞ ተስፋ የመቁረጥ ምልክቶች ይስተዋላሉ። እነዚህ ስጋቶቹም ትክክል ናቸው። በየአካባቢው ከደረሱ ችግሮችና ከተስተዋሉ ሁኔታዎች ተወስደው ደግሞ ተስፋ የመቁረጥ ምልክቶች ቢታዩም በህብረተሰብ ውስጥ በተጨባጭ በህይወት ውስጥ የሚያያቸው ስለሆኑ የሚወድቁ አይደሉም። ትምህርት የሚወሰድባቸው ግን ናቸው።
ከአንደኛ አመቱ ጋር የተያያዙ መርሃ ግብሮችና ዝግጅቶች ሰሞኑንም እንደሚቀጥሉ ታውቋል። ይህ ዘገባ እየቀረበ ባለበት በዚህ ሰዓት እንኳን በጠቅላይ ሚኒስትር ጽፈት ቤት የተዘጋጀ ከመጋቢት እስከ መጋቢት የተሰኘ ዘጋቢ ፊልም በተለያዩ የቴሌቪዥን ጣቢያዎች እየተላለፈ ይገኛል። በጠቅላይ ሚኒስትር ጽፈት ቤት የውጭ ቋንቋዎችና የዲጂታል ክፍል ኃላፊ ቢለኔ ስዩም ለአሜሪካ ድምጽ እንዳብራሩት የማጠቃለያውን ጨምሮ ሁሉም ክንውኖች ያለፈውን አንድ አመት ዞር ብለው የሚቃኙ ናቸው።
እንግዲህ መጨረሻው የሚሆነው ያው መጋቢት 24 ራሱ 2011 ላይ የአንድ አመቱን ሂደት የሚቃኝ ትልቅ ለህዝብ ክፍት የሆነ ዝግጅት ተዘጋጅቷል በሚሊኒየም አዳራሽ። እሱም የተለያዩ አርቲስቶችም የሚገኙበት የተለያዩ ነገሮች ያለበት አንድ ክንዋኔ ነው የሚሆነው።
የሙዚቃ ዝግጅቶችን ጨምሮ ማለት ነው።
የሙዚቃ ዝግጅቶችንም ጨምሮ ማለት ነው። ስለዚህ እሱ ማረጋያው ይሆናል። እንግዲህ እስካሁን አንድ አመቱን የመጣንበትንም በተለያዩ በአርቲስቲክ መልኩ የሚቃኝበት መድረክ ነው የተዘጋጀው የማክሰኞ ለታ ማለት ነው። ከዛ በፊት እንግዲህ ይኸው ዛሬም የምንገኝበት የፎቶ ኤግዚቢሽን የፎቶ አውደሪ ይሄ ደግሞ የፎቶ አውደሪ እንዴት ነበረ የአንድ አመቱ ጉዞ ምን ይመስል ነበር የሚሉት ዋና ዋና ጭብጥ የነበሩት ኦርኪ ማይልስቶንስ የምንላቸውን የዘገበ ነበረ። ይሄም ደግሞ የተደረገው የታተሙ ምስሎች ነበሩ ፕሪንት የተደረጉ በዲጂታል ደግሞ ከ200 በላይ ያሉ ፎቶዎችም እነሱን ተጠራቅመው ሂደቱን የአንድ አመቱን ጉዞ እንዴት ነበር የሚያሳዩት በተለያዩ የተደረጉ ሪፎርሞች ጋር ተያይዞ በፖለቲካውም ያለውም ከተለያዩ የፖለቲካ ፓርቲዎች ጋር ያለውን ግንኙነት እርቁን ደግሞ በተመለከተ ከኤርትራ ጋር የተደረገውን እርቅ የሚያመለክት ከዛ ደግሞ የህዝቡ ደግሞ ስሜት ምን ነበር የሚል እነሱን ሁሉ ያጣጠመ የፎቶግራፍ አውደሪ ነበር።
በነገው ዕለት በሚሊኒየም አዳራሽ በሚካሄደው የማጠቃለያ ዝግጅት ከፍተኛ የመንግስት ባለስልጣናት፣ ጥሪ የተደረገላቸው እንግዶችና ሌሎች የህብረተሰብ ክፍሎች ተሳታፊ እንደሚሆኑ ታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ወደ ተከታዩ ቅንብር እናልፋለን። የባህር ዳርና የአካባቢዋ ነዋሪዎች የጠቅላይ ሚኒስትር አብይ አህመድን የአንድ ዓመት ቆይታ አስቴር ምስጋናው አሰባስባለች።
ወይዘሮ ለምለም ተባባል ይባላለሁ። 75 ዓመት ይሆነኛል። በዚህ 75 ዓመት እድሜ 3 መንግስቶችን አይቻለሁ። እኔ ሰውየውን ሁሉም በማስታረቁ ሰላም ነገር በመፈለጉ በሁሉ ነገር እኔ ሰውየው አሰራሩ ላይ ትንሽ እሉንታ ያዘው እንጂ መንግስትነቱ አምጡ ድገሙ ቢባል አይገኝም። እርምጃ ባለመውሰዱ ዝም ብሎ ሰው ሁሉ ህግ ወጥ ነው። አሁን ምንድነው አገር በጀ ነው ሆኖ ያለ።
ተሾመ ግርማ እባላለሁ። የምኖረው ባህር ዳር ከተማ ሲሆን ሀሳብን በነጻነት የመግለጽ ችግር ነበር ባለፉት 27 ዓመት። እሱ ችግር እንዲፈታ ጥረት አድርገዋል። በርካታ የፖለቲካ እስረኞች ተፈተዋል። እንደዚሁ በሀሳብ ልዩነት ምክንያት ሀገራቸው መግባት የማይችሉ የነበሩ የተለያዩ ፖለቲካ ኃይሎች ወደ ሀገራቸው መግባትና ሀሳባቸውን በነጻነት የመግለጽ እድል አግኝተዋል። ይሄኛው ምዕራፍ በጣም ብዙ በሀገራችን ተስፋ ያየንበት፣ እኛም የአማራ ክልል ነዋሪዎች ከፍተኛ ድጋፍ ከየትኛውም አካባቢ የተለየ ድጋፍ ያደረግንበት ምዕራፍ ነበር። በእኔ እይታ ተስፋችን ወደ መጨለም የሄደበት ብዬ የማስበው ኢንጂነር ታከለ ኡማን አዲስ አበባ ከንቲባ አድርገው መሾም ሲጀምሩ እኔ በራሴ በለውጡ ላይ ጥርጣሬ አሳድሮብኛል። ሁለተኛው ቡራዩ ላይ የሰብአዊ መብት ጥሰትና ግፍ ሲደርስ ተመጣጣኝ የሆነ ሕግ የማስከበር አጸፋ መወሰድ ሲገባው እሱ መሆን አልቻለም። በሶስተኛ ደረጃ በለገጣፎ የደረሰው የመፈናቀልና የሰብአዊ መብት ጥሰት አልሰማውም በሚል የሰጡት ምላሽ በጣም አሳዝኖኛል። ጀዋርና እሱ የሚመራውን ኦኤምኤን የተባለ ሚዲያ የታገሱ ሰው በሰላማዊ መንገድ አዲስ አበባን የሁሉም ኢትዮጵያ ያደርጋሉ ብሎ የሚታገለውን እስክንድር ነጋ ላይ ግን ጦርነት ማለታቸው ሌላኛው ለውጡን ወደ ተቀጣይ ምዕራፍ አያሸጋግሩትም ብዬ እንደደመድም ያደረገኝ። በአሁኑ ሰዓት ተስፋ ቆርጫለሁ በዚህ ለውጥ ላይ። አመሰግናለሁ።
ድነቱ ፀሐይ ይባላለሁ። የዶክተር አብይ እንቅስቃሴ በጣም ቆንጆ ነው። ወደ አሁኑ ግን ይህን ያህል ህዝብ ሲፈናቀል፣ ይህን ያህል ህዝብ ሲጎዳ፣ ቤቱ ሲቃጠል፣ ወንጀለኞች አድኖ መያዝና ማስያዝ ሲገባው በቸልተኝነት መመልከቱ በጣም ያሳዝንን። ስለዚህ የተፈናቀሉ ሰዎች በኢትዮጵያ ውስጥ እንቆጥራቸው ለነሱ የዋጣ ነው ገንዘብ እኳ በልማት ብናውለው ምን ያህል ልማት እናውለው ነበረ? ምን ያህል ጤና ጣቢያ፣ ምን ያህል ትምህርት ቤት፣ ምን ያህል ልዩ ልዩ ፕሮጀክቶችን እናቋቁመት ነበር ህዝባዊ በሆነ መልኩ። ቸል በማለቱ ግን በጣም በጣም የኢትዮጵያን ህዝብ አሳዝኗል። የባህር ዳርን ህዝብም አሳዝኗል።
ስሜ ሻምበል ፈቃደ ደምሴ፣ የምኖረው ባህር ዳር ከተማ ቀበሌ 13 ነው። ዶክተር አብይ ሌሎችን ጓደኞቻቸውን ጨምረው አገሪቷን ለለውጥ አብቅተዋታል። በጎረቤት ሀገር ያለውን ግንኙነት የበለጠ በማጠናከር በተለይ ከ20 ዓመት በላይ ከኤርትራ ጋር ግንኙነት የተቋረጠውን ኤርትራና ኢትዮጵያን ህዝቡን ለህዝብ አገናኝተው እዚህ ደረጃ አድርሰዋል። እንቅስቃሴው ጥሩ ነው፣ በጣም ደስ የሚያሰኝ ነው። ህዝቡ የተቀበለው ነው፣ ዓለም የተቀበለው ለውጥ ነው። አልፎ አልፎ የሚከሰቱ ችግሮች አሉ። ለምሳሌ መፈናቀል። መፈናቀል እንዴት ሊከሰት ቻለ? ስለዚህ በስሮቻቸው ያሉትንም አመራር አካላት በአግባቡ ተከታትለው ለዚህ ለመፈናቀል የሚያበቁትን ጎጠኞች መንጥረው ማስፋት አለባቸው እና በእኔ በኩል እንግዲህ ይህን ያህል ነው።
ተማሪ ቤተልሔም ደነቀው እባላለሁ። የአስረኛ ክፍል ተማሪ ሲሆን ዶክተር አብይ ለየት የሚያደርገው ሴት ፕሬዚዳንት እንዲመረጡ የሚያደርገው ነገር ይህ ደስ ይላል። ይህም ደግሞ ለእኛ ለተማሪዎች በርትተን ትምህርታችን እንድንማር ሞራል እየሆነልን ነው።
አስቴርን ለፕሮግራሟ እናመሰግናለን። አሁን ደግሞ የሐዋሳና አካባቢዋ ነዋሪዎች አስተያየት ያሰባሰበው ዮናታን ዘብዲዮስ ዘገባ ልኮልናል። ቀጥሎ ይቀርባል።
ተስፋዬ ጎረመድ እባላለሁ። የቀድሞ የጦር አባል ነኝ። በኢትዮጵያ ውስጥ የሚደረጉት ስርዓቶች ቢያንስ ከኃይለ ሥላሴ ጀምሮ ደርግን፣ ብሎም ደግሞ ኢህአዴግን፣ አሁን ደግሞ ለውጥ የተደረገውን ወይም ደግሞ በአሁኑ ሰዓት ለኢትዮጵያ ከዳር እስከ ዳር ያንቀሳቀሰውን መንግስት አጠቃላይ አራት መንግስት አይቻልም። አንደኛ ማወቅ ያለብን ምንድን ነው? የመጀመሪያው ደረጃ የኢትዮጵያን አንድነት መመስረት ነው። ሌላው ትልቁ ነገር በውጭ ዓለም ውስጥ በስደትም ሆነ በተለያየ መልክ ታስሮ የነበሩትን እስረኞች አስፈቶ ወደ ሀገር ማምጣት ነው። ይሄ ከአንድ መንግስት የሚፈለግ ከፍተኛ የሆነ ይህ ሀገር ፍቅርና የወገን ፍቅር ያለው መሆኑን መስረት ገጠል። ዋናው ትልቁ ነገር ዲሞክራሲ ሲሰጠን ከራሳችን ጋር የተገናዘበ አይደለም። ዲሞክራሲ አንዱ እኮ ትልቁ ችግር ይሄ ነው። መብትና ግዴታን ሳታውቅ ዲሞክራሲ ልታገኝ አችልም። ዲሞክራሲ ልቅ አድርጎ በሚሰጥበት ጊዜ ሰው ከአቅሙ በላይ ሆነ። ስርዓት አልበኝነቱ ትንሽ ወጣ አለ ስለሆነ ወጣቱ ትውልድ ሰከን ብሎ ሊያስብና ሊረዳ የሚችለው ከሚሰጠው አመራር ጋር አሁን ደግሞ ከሚያደርጋቸው እንቅስቃሴዎች ጋር የተሟሉ ነው የተሟላ አይደለም።
ፍቅረ ማርያም ይባላለሁ። ይህ በጎ ስራ ሰራ የሚባለው ከመጣ ከተሾመ አካባቢ እስከ ሶስት ወር ባለው ጊዜ ውስጥ ነው በህዝብም ተቀባይነትም እምነትም የነበረው። በዛ ጊዜ ውስጥ በርካታ ስራዎችን ሰርቷል። እስረኞች መፍታት፣ ከኢትዮ ኤርትራ ጋር ያለውን ግንኙነት እንደ ቀድሞ በሰላም ማስቀጠል ነበረ። ከዛ በኋላ ግን ከበፊቱ ስርዓት በባሰ ሀገራችን በዘረኝነት መንገድ ውስጥ እንድትሄድ እየተደረገ ባለበት ሁኔታ እንኳን ወይ እርምጃ ወስድም እነዚህ ዘረኛ የሚባሉት ማለት ደቡብ ክልል ላይም ኦሮሚያ ክልል ላይም አማራ ክልል ላይም እርስ በርስ በብሔር ተደራጅተው መንግስት የለም በምትልበት ደረጃ ባንኮች ዘረፋ ይካሄዳሉ። የተለያዩ ህገወጥ ድርጊቶች በህዝብ ላይ ይደረጋሉና አንደኛ ህጋዊ እርምጃ አይወሰድም፣ ሁለተኛ በእነዚህ እንትን ላይ ምንም አይነት መግለጫ አይሰጥም። ከዛ በተረፈ ለምሳሌ አሁን አዲስ አበባን በተመለከተ ብዙ ዝግብ ይነሳል። ግልጽ የሆነ አቋሙን እንደ መንግስት አያሳውቅም። ሁለት መንግስት አለ በሚባልበት ሰዓት ላይ ነው መንግስት አለ የለም የሚለውን ለህዝቡ ማሳወቅ ሲገባው እነዚህ አይነት ነገሮች ይታለፉና ሰላማዊ ትግል በሚያካሂዱ ሰዎች ላይ እንደገና አንቲ ሆኖ መቅረብ ይሄ በራሱ ተቀባይነት እንዲያጣ እያደረገው ነው ያለው።
እሺ፣ ስሜን ጠቅስ አልፈልግም እና ጠቅላይ ሚኒስትራችን በአንድ አመት ጊዜ ውስጥ ያደረገው መልካም ነገር አለ። አንደኛ አሁን የብሔር አንድነትን እየተናገረ ነው። ሰው አልተቀበለውም እንጂ ጥሩ ጎኑ ይሄ ነው። ኢትዮጵያዊነት የሚለውን እየሰበከ ነው፣ ግን ያው ሰው ውስጥ አልገባም። አሁንም ብሔርተኝነት አለ። ከኤርትራ ጋር ያለን ሰላም ጥሩ ነው። እስረኞች መፈታታቸው ጥሩ ነው። ብቻ ይሄ በተለይ እንደዚህ መናገራችንም ጥሩ ነው አይደል? የዚህ መፍት ራሱ በፊት አልነበረም ማለት ሰው እንደፈለገ እንዲናገር ሆኗል። ግን እንደፈለገም እንዳትወጣ እንዳትገባ
አስማማ ደስ እባላለሁ። ከአርባ ምንጭ ከተማ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ መሪ ሆኑ ከመጡ በኋላ ያው ያሉ ለውጦች በጣም አበረታች ናቸው። በተለይ በመጀመሪያ ደረጃ ከነጻነት ጋር ተያይዞ ያሉ ጉዳዮችን ፖለቲካ እስረኞች ነጻ መሆናቸው፣ ጋዜጠኞች ነጻ መሆናቸው፣ በተለያዩ አካባቢ ያሉ ህዝብን ነጻነት አፍነው የቆዩ ችግሮች መፈታታቸው፣ ከኢትዮጵያና ኤርትራ ጋር ያሉ ጉዳዮች በሰላማዊ በሆነ መንገድ ተፈቶ ህዝቡ በአሁኑ ሰዓት በነጻ መገናኘቱ በጣም አበረታች ናቸው። ከዛም አልፎ ተርፎ በፌዴራል መዋቅር ደረጃ የነበሩ ከሙስና ጋር ተያይዞ ከሰብአዊ መብት ረገጣ ጋር ተያይዞ የነበሩ ጉዳዮች ላይ የተወሰዱ እርምጃዎችም በጣም አበረታች ናቸው። ከዛ ባለፈ የፖለቲካ ፓርቲዎች በነጻነት ሀገሪቱ ውስጥ ገብተው የትጥቅ ትግላቸውን አቆመው ዴሞክራሲያዊ በሆነ መንገድ ሀገሪቱ ውስጥ መሳተፋቸውም በጣም ትልቅ ግብ ነው። ይሁን እንጂ ከዚህ በተቃራኒ ደግሞ የባለፉት ስርዓት ኢፌክቶች ያመጧቸው ከብሔር ነጻነት ጋር ተያይዞ ያሉ ጉዳዮች ከነጻነት ይልቅ ወደ ጽንፈኝነት አምብተው ያን ታኮ የመጡ ችግሮች ደግሞ በተለያዩ አካባቢዎች እርስ በርስ ግጭቶችና በተለይ አላግባብ በሚሰራጩ መረጃዎችና ቅስቀሳዎች የሰዎች መፈናቀል፣ ሞትና እርዛት መብዛቱ ያልተሰራበት ወይም በአግባቡ ያልተያዘ ጉዳይ ነው ብዬ አስባለሁ። አሁንም በተለያዩ አካባቢዎች በይፋ ባይወጣም የሚሞቱ የሚፈናቀሉ ዜጋዎች እንዳለ በተለያየ ሚንስ እየሰማን ያለ ነው እና ያሉ ሁኔታዎች በከፍተኛ ደረጃ ስር ነቀል ያህል በሚመስል መልኩ ለውጦች እየሄዱ ቢሆንም የለውጡ ተግዳሮቶች ደግሞ አስቸጋሪ ሁኔታዎችን አብረው ያልተፈቱ ያሉ መሆኑን ተገንዝቤያለሁ።
እኔ ዘይኑ ከዲፋ እባላለሁ። ደቡብ ወዘን ጂንካ። እንደ አንድ ኢትዮጵያዊ እንግዲህ ጠቅላይ ሚኒስትራችን ወደ ስልጣን ከመጡ ወዲህ የታዩ መልካም ጅምሮች አሉ። በተለይ ኢትዮጵያዊነትን በተመለከተ ኢትዮጵያዊነትን የሚሸቱ መልካም ስራዎች እንዳገር እየተሰሩ እንዳሉ ይታወቃል። በቀጣይ ጊዜያቶች ወደ ተሻለ ምዕራፍ የምንሻገርበት እንደምታ ያለው ይመስለኛል። ምናልባት መሰረታዊ የሆኑ ችግሮችንም እየፈቱ የሄዱበት ሂደቶች ያሉ ይመስለኛል። ላይ ያሉት ባሪዎች ጋር የሚሰዋሉት ለውጦች ግራውንድ ላይ ከማውረድ ረገድ እታች ያሉት አመራርም ህዝቡም ያንኑ ተቀብሎ ከማራመድ ረገድ ብዙ ክፍተቶች እንዳሉ ነው አሁን የሚታየውም ነገር።
እናመሰግናለን ለዘገባው ዮናታንን። ክቡራትና ክቡራን አድማጮች፣ የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሽያኑ ጆና ካሚንግስ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ስርጭት ዋና አዘጋጅ ሶሎሞን ክፍሌ ነው። በ19ና በ25 ሜትር ባንድ አጭር ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭትን እየተከታተላችሁ ያላችሁት። አት ቪኦኤ አምሃሪክ ብላችሁ በፌስቡክ ላይቭ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። ሳተላይት ላይ ያጋጠመን ችግር በቅርቡ ይፈታል ብለን እየጠበቅነን ይቅርታ እንጠይቃለን። የተከበራችሁ አድማጮች፣ ባለሙያዎችና ባለስልጣናቱ ሙሉ ጊዜያቸውን ሰጥተው መስራታቸውን ቀጥለዋል። አሁን ከምሽቱ 3:46 ነው አዲስ አበባ ላይ። እያስተናገድናችሁ ያለ ነው ሰሎሞን አባተና
አዳነች ፍሳየንን። አሁን በሰሎሞንና ግርማቸው እየተዘጋጀ የሚቀርበው ስፖርት።
እንደምናመሽታችሁልናል የተከበራችሁ አድማጮቻችን። በቻይናው የቾንኪንግ ሙሉ ማራቶን የኢትዮጵያ አትሌቶች በሁለቱም ጾታ ድል ተቀዳጅተዋል። በሴቶቹ አበሩ መኩሪያ፣ በወንዶቹ ጂማ ሻምበል ናቸው ቀድሞ የገቡት። ሌሎች ዜናዎችም ይዘናል። አብራችሁን ቆዩ። በቻይናው ማራቶን የሴቶቹን ውድድር ያሸነፈችው አበሩ መኩሪያ ልትደነቅ ይገባል። በአንድ ላይ በብዛት ይሮጡ ከነበሩ ተፎካካሪዎቿ መሃል ተመንጥቃ ወጥታ በዚያው የጨረሰችው ገና ከ10ኛው ኪሎ ሜትር ጀምራ ነው። 2:24:30 ነው የገባችበት ሰዓት። ባለፈው ኅዳር ቫለንሲያ ላይ ካስመዘገበችው የራሷ ፈጣን ጊዜ 5 ሴኮንዶች አንስታለታለች። አበሩ ከኪሎ ሜትር በተቀናቃኞቿ ላይ የፈጠረችውን ርቀት እያሰፋች መጥታ 20ኛው ኪሎ ሜትር ላይ ሲደርሱ በ1:20 ቀድማ ነበር። በሁለተኛነት ስትከተላት ቆይታ አቋርጣ የጨረሰችውን የኬንያ ሯጭ ሊዲያ ቴሮሜን ጥላ ሄዳለች። በዚህ ጠንካራ ፉክክር በታየበት የሴቶቹ ማራቶን የሀገሬው ኮረዶች ሊ ሺዋንና ሄ የንሊ ሁለተኛና ሦስተኛ ሆነዋል። የወንዶቹም በጣም ከባድ ፉክክር የታየበት ውድድር ነበር። ኢትዮጵያዊው ጂማ ሻምበል እና ኬንያዊው ኤድዊን ኪቤት ኮች በክፍልፋይ ሴኮንድ ተበላልጠው እኩል በ2:10:28 አጠናቀዋል። አንደኛ ጂማ ሻምበል፣ ሁለተኛ ኮች፣ ሦስተኛ ማይክል ጄንጋ ሆነዋል። በዋርሶ ፖላንድም የግማሽ ማራቶን በሁለቱም ጾታ ኬንያውያን አሸንፈዋል። ጊልበርት ማሳይ በወንዶቹ፣ ግላዲስ ኪፕኮች በሴቶቹ ድል ተቀዳጅተዋል። ሌላም የአትሌቲክስና ሌላ ዜና አለን። ወደ አዲስ አበባው ተባባሪ አዘጋጅ ግርማቸው ከበደ ላስተላልፋችሁ። መቀጠል ትችላለህ ግርማቸው።
ባለፈው ቅዳሜ በዴንማርክ አርሁስ በተደረገው የዓለም አገር አቋራጭ ውድድር ኢትዮጵያ በ5 ወርቅ፣ 3 ብርና 3 ነሐስ ሜዳሊያዎች አንደኛ ወጥታለች። በውድድሩ 2 ወንድና 2 ሴት አትሌቶች በአንድ ቡድን ውስጥ በሚሳተፉበት የድብልቅ ዱላ ቅብብል የመጨረሻውን ዙር የሮጠችው ፋንቱ ወርቁ ያሳየችው ብቃት ተጠቃሽ ነው። ሚልኬሳ መንገሻ ከ20 ዓመት በታች በግል ወርቅ ያመጣበት መንገድም አድናቆትን አስገኝቶለታል። ሆኖም ከውድድሩ ጎን ለጎን በኢትዮጵያ አትሌቲክስ ፌዴሬሽንና በዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር መካከል የተደረገው ውይይት ትኩረትን ስቧል። ከሁለት ሳምንት በፊት የዓለም አቀፍ አትሌቲክስ ፌዴሬሽኖች ማህበር እንደ አውሮፓውያን አቆጣጠር ከ2020 ዓ.ም ጀምሮ 5000 ሜትርን ከዳይመንድ ሊግ ውድድሮች ውጪ የሚያደርግ ውሳኔ ማሳለፉ ይታወሳል። ይህን ተከትሎም የኢትዮጵያ አትሌቲክስ ፌዴሬሽን ጠንካራ ተቃውሞ ያደረገ ሲሆን የፌዴሬሽኑ ተጠባባቂ ፕሬዝዳንት ደራርቱ ቱሉ ከዓለም አቀፉ ማህበር ፕሬዝዳንት ሴባስቲያን ኮ ጋር በጉዳዩ ዙሪያ አገር አቋራጭ ውድድሩ በተደረገበት ዴንማርክ ውይይት አድርጋለች። የውይይቱ ዝርዝር ግን ይፋ አልተደረገም። የ5000 ሜትር ውድድር ከዳይመንድ ሊግ ውድድር ውጪ እንዲደረግ መወሰኑን የተቃወመው ኢትዮጵያ ኦሎምፒክ ኮሚቴ ደግሞ በዓለም አቀፍ አትሌቲክስ ፌዴሬሽን ማህበር ላይ ከፍተኛ ግፊት ያሳድራሉ ያላቸውን አትሌቶች ያካተተ ግብረ ኃይል አዋቅሯል። ታዋቂዎቹ ኃይሌ ገብረስላሴ፣ ገብረ እግዚአብሔር ገብረ ማርያም፣ ብርሃኔ አደሬ፣ መሰረት ደፋርና ቀነኒሳ በቀለ ያሉበት ግብረ ኃይል የአትሌቲክስ ፌዴሬሽን ተጠባባቂ ፕሬዝዳንት ደራርቱና የኦሊምፒክ ኮሚቴ ፕሬዝዳንት አሸብር ወልደ ጊዮርጊስ የሚከታተሉት ይሆናል። ግብረ ኃይሉ ውሳኔውን ለማስቀልበስ ከዓለም አቀፍ አትሌቲክስ ፌዴሬሽን ማህበር በተጨማሪ ከሁሉም ባለድርሻ አካላት ጋር ተገናኝቶ እንደሚወያይ ነው የኢትዮጵያ ኦሊምፒክ ኮሚቴ የላከው መግለጫ የሚያሳየው። የ18ኛው ሳምንት ተጠባቂ ጨዋታ ፋሲል ከነማን ከመቀለ 70 እንደርታ ጎንደር ላይ ያገናኘው ነው። ቀይ ካርድና ከፍተኛ ያለመሸናነፍ ልህ በታየበት ጨዋታ ፋሲል ከነማ 1-0 አሸንፏል። የመቀለው አጥቂ ኦሴይ ማውሊ በሁለት ቢጫ ካርድ ከሜዳ በተሰናበተበት ጨዋታ ተቀይሮ የገባው የዓለም ብርሃን ይግዛው ጎል ፋሲልን አሸናፊ አድርጋለች። ውጤቱ ፋሲል ከነማን ወደ ሁለተኛ ደረጃ ከፍ ያደረገ ሲሆን የመቀለን የ13 ጨዋታዎች ያለመሸነፍ ጉዞን የገታ ሆኗል። ከጨዋታው በኋላ ለሀገር ውስጥ መገናኛ ብዙሃን አስተያየቱን የሰጠው የፋሲል ከነማው አሰልጣኝ ውበቱ አባተ የመቀለን ያለመሸነፍ ጉዞ አስታውሶ ማሸነፋቸውን ትልቅ ድል ነው ብሎታል። የመቀለው ገብረ መድን ኃይሌ በበኩሉ የተሻለው ቡድን አሸንፏል ብሏል። በሳምንቱ ትልቅ ውጤት ያስመዘገበው አዳማ ከተማ ነው። አዳማ ስሁል ሽረን 4-1 አሸንፏል። አዲስ ህንፃ፣ ሱሌማን ሰይድ፣ ከነአን ማርክነህና በረከት ደስታ የአዳማን ጎሎች አስቆጥረዋል። የሽረን የማስተዛዘኛ ጎል ያገባው ደግሞ ቢስማርክ አፒያ ነው። ወደ መቀለ ያመራው ኢትዮጵያ ቡና ባለሜዳው ወልዋሎ አዲግራት ዩኒቨርሲቲን 1-0 አሸንፏል። የማሸነፊያውን ጎል ያስቆጠረው አምበሉ አማኑኤል ዮሐንስ ነው። ድሉ ለአዲሱ አሰልጣኝ ገዛኸኝ ከተማ የመጀመሪያ ሲሆን ለቡና ደግሞ ከአምስት ተከታታይ ሽንፈቶች በኋላ የተገኘ ነው። ያለፈውን ዓመት ሻምፒዮንና ሁለተኛ ሆኖ የጨረሰውን ቡድን ያገናኘው የጅማ አባ ጅፋርና ቅዱስ ጊዮርጊስ ጨዋታ በባለሜዳው ቡድን አሸናፊነት ተጠናቋል። ሻምፒዮኑ ጅማ አባ ጅፋር 1-0 ሲያሸንፍ ኳስና መረብን ያገናኘው ማማዱ ሲዲቤ ነው። ሽንፈቱ ቅዱስ ጊዮርጊስን በደረጃው ዝቅ ድል አድርጎታል። በሌሎች ጨዋታዎች ደደቢት ደቡብ ፖሊስን በማሸነፍ የውድድር ዘመኑን ሁለተኛ ድል አስመዝግቧል። መድኃኔ ብርሃኔ የደደቢትን የማሸነፊያ ጎል አስቆጥሯል። ባህር ዳር ከተማ ሲዳማ ቡናን፣ ወላይታ ድቻ ሐዋሳ ከተማን 1-0 ሲያሸንፉ ድሬዳዋ ከተማ ከመከላከያ 1-1 አቻ ተለያይተዋል። የደረጃ ሰንጠረዡን መቀለ በ39 ነጥብ ሲመራ ፋሲል በ32 ነጥብ ሁለተኛ፣ ሲዳማ ቡና በ31 ነጥብ ሶስተኛ ናቸው። ደደቢት፣ ስሁል ሽረና ደቡብ ፖሊስ ደግሞ ወራጅ ቀጠና ውስጥ ይገኛሉ። ጨዋታውን አስመልክቶ ዛሬ አዲሷ የሉሲዎቹ አሰልጣኝ ሰላም ዘራይ ጋዜጣዊ መግለጫ ሰጥታለች። ሉሲዎቹ ለማጣሪያ ጨዋታው ዝግጅት የጀመሩት መጋቢት 12 2011 ዓ.ም ነው። በወቅቱ 30 ተጫዋቾች የተመረጡ ሲሆን አሁን የመጨረሻዎቹ 25 የብሔራዊ ቡድን ተጫዋቾች ተለይተው ታውቀዋል። አሰልጣኝ ሰላም ከዚህ በፊት የሴቶች ብሔራዊ ቡድንን ያሰለጠነች ሲሆን ቡድኑ በአፍሪካ ዋንጫ ማጣሪያ ሁለተኛ ዙር በአልጄሪያ ተሸንፎ ከውድድር መውጣቱ ይታወሳል። በጋዜጣዊ መግለጫው ላይ ለ2020 የቶኪዮ ኦሎምፒክ ለማለፍ በሳምንቱ አጋማሽ ከኡጋንዳ ጋር ስላለው ጨዋታ ዝግጅትና ስለሚሰማው ጫና የሚከተለውን አስተያየት ሰጥታለች።
እንግዲህ የባለፈው ናሽናል ቲም ላይ ናሽናል ቲሙ ሲሰጠኝ እንደ ወጣት አሰልጣኝ በጣም ደስ ብሎኝ ነበር። ስለዚህ ደስታ ብቻ ነበር የተሰማኝ፣ ኃላፊነቱ አልታየኝም። አሁን ግን ምን እንደሚጠብቀኝ አውቄያለሁ። ስለዚህ በቂ ዝግጅት አድርጌ ነው ልክ ናሽናል ቲሙ ሲሰጠኝ ምን ሊጠብቀኝ እንደሚችል ቀድሜ አውቄያለሁ። ለዛም ደግሞ በደንብ ተዘጋጅቻለሁ ብዬ ነው የማስበው። እሱም እንግዲህ ወደፊት በሚታዩት ጨዋታዎች ላይ የሚታይ ይሆናል።
በጋዜጣዊ መግለጫ የተገኘችው ኮከቧ አጥቂ ሎዛ በራ ደግሞ ስለ ቡድኑ መንፈስ ተናግራለች።
በጣም ደስ የሚል ቲም ስፕሪት አለን አሁን። ምክንያቱም ከመጫወት እግር ኳስ ሜዳ ውስጥ ገብቶ ከመጫወት የሚቀድሞ ጭንቅላት ስለሆነ እና ልብ ስለሆነ ስለዚህ ቲም ስፕሪታችን ላይ በጣም አሪፍ ነው። ሁሉም ልጅ ምን አይነት ኃላፊነት መሸከም እንዳለበት፣ ምን አይነት የሀገር ስሜት ሊሰማው እንደሚገባ እንደገና ደግሞ እንዴት ይሄንን ጨዋታ አሸንፈን መውጣት እንዳለብን በጣም እርስ በርስም አውርተናል። እንደገና ሜዳ ላይም ባለን ትሬኒንግ ላይ እዚህም ዶርም ውስጥ ባለን የቲም ስፕሪት ይሄንን ያሳየን ነው ያለ ነው በያስባለሁ። ስለዚህ ያለንን ነገሮች ይዘን የተሻለ ውጤት እንደምናመጣ እርግጠኛ ነኝ።
በመጮሮ በሚደረገው ጨዋታ ስታዲየም ከሚገቡ ተመልካቾች የሚገኘው ገቢ በነርቭ ህመም ምክንያት ጨዋታ ላቆመው የቀድሞ አዳማ ከተማና ብሔራዊ ቡድን ተጫዋች ሞገስ ታደሰ ህክምና ይውላል ተብሏል። ሉሲዎቹ የመልስ ጨዋታቸውን ቅዳሜ የሚያደርጉ ሲሆን ጨዋታውን አሸንፈው የሚያልፉ ከሆነ በሁለተኛው ዙር ማጣሪያ ካሜሩንን የሚገጥሙ ይሆናል።
አመሰግናለሁ። ግርማቸው ከበደ ነበር ከአዲስ አበባ። ካለን ጊዜ አንጻር ለዛሬ በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን።
ሰለሞንና ግርማቸውን እናመሰግናለን። ኤርትራዊ አሜሪካዊ የራፕ ሙዚቀኛና ዘፋኝ ኤርሚያስ አስገዶም ለጊዜው ማንነታቸው ባልታወቀ ሰዎች በተተኮሰበት ጥይት ተገድሏል። በመድረክ ስሙ ኒፔስ ሃይስ በሚባለው ኤርሚያስ ሎስ አንጀለስ ከተማ ውስጥ ሃይድ ፓርክ መንደር ከሚገኘው የልብስ መደብሩ ደጃፍ ላይ የተገደለው ትላንት እሁድ ነው። የሎስ አንጀለስ ሪፖርተራችን ዳንኤል አርጋው ዝርዝር ዘገባ አለው።
ሙ ኒፕሲ ሃስል በሎስ አንጀለስ ከተማ ውስጥ ክሬንሾና ስላውሰን የአልባሳት መደብሩ አቅራቢያ ላይ ማንነታቸው ለጊዜው ባልታወቁ ግለሰቦች በትላንትና ዕለት በመኪና ውስጥ በተከፈተበት የተኩስ ሩምታ 6 ጊዜ በጥይት ተተኩሶ ሕይወቱ ማለፉን ፖሊስ አስታውቋል። ፖሊስም ገዳዮችን አሳዶ ለመያዝ ክትትል እያደረገ መሆኑን ገልጿል። ኒፕሲ ሃስል ወይም ኤርሚያስ አስገዶም በራፕ የሙዚቃ ስልት የዓለም መገናኛ ብዙሃንን ቀልብ ከጊዜ ወደ ጊዜ እየሳበ የመጣና ከድሬክ ቢንግ ሾና ሪክ ሮክስ ጋር አብሮ የሰራ ዝነኛ ራፐር ነበረ። በ33 ዓመቱ በትላንትናው ዕለት ሕይወቱን ያጣው ይኸው ዝነኛው ራፐር የሙዚቃ ቀንቃኝ ኤርሚያስ አስገዶም ወይም ኒፕሲ ሃስል በማህበረሰብ አገልግሎት በመስጠት ባደገበት አካባቢ በዝቅተኛ የኑሮ ደረጃ ህይወታቸውን ለሚገፉ አብሮ አደጎቹ በመርዳት ይታወቃል። በተያያዘ ዜናም ፖሊስ አክሎ እንዳለው ለጊዜው ማንነታቸው ይፋ ያልሆኑ 2 ግለሰቦች በጥይት ተመተው ሕክምና ላይ መሆናቸውም ገልጿል። ኒፕሲ ሃስል ባሳለፍነው ወር በሎስ አንጀለስ ከተማ በተካሄደው የግራሚ አዋርድ እጩ ተወዳዳሪ እንደነበር የሚታወስ ነው። ላለፉት 22 ዓመታት ያህል ኒፕሲ ሃስልን በቅርብ አውቀዋለሁ። ባህሉን ሀገሩን የሚወድ ድንቅ የሙዚቃ ባለሙያ ነበር ይላል የቅርብ ጓደኛውና ወዳጁ ክብሮም ተስፋ ጊርጊስ። ነዋሪነቱ ሎስ አንጀለስ ከተማ ሲሆን ስለዚሁ የሙዚቃ ባለሙያ የሚከተለውን ብሏል።
እኔ ኒፕሲ ማቀው በ1997 አባቱ ከኔ ጋር አንድ ላይ እንሰራ ነበርና ወደ አባቱ ስራ ብዙ ጊዜ ስለሚመጣ ከዛ በኋላ ደግሞ በኮሚኒቲያችን ውስጥ እየመጣ እግር ኳስ መጥቶ ያይ ነበረ። ከዛ ቀጥሎ ወደ ሙዚቃ ዓለም ከገባ በኋላ እንገናኝ ነበረ።
እንደው በህይወት በነበረበት ወቅት ምን አይነት ሰው ነበረ ኒፕሲ ሃስል ወይም ኤርሚያስ አስገዶም?
ኒፕሲ በህይወቱ እያለ በጣም ሀበሻ በጣም ይወድ፣ የሀበሻ ካልቸር የሀበሻ ባህል ሁሌ በቃ ለማሳየት የሚፈልገው ሀበሻ የሱ ሸው ኮንሰርት ምናምን ሲኖር ደግሞ ሀበሻዎች በነጻ ያስገባ ነበር። በቃ ብዙ ፍቅር ያሳየ ዜጋ ነበረ።
እንደው ለመጨረሻ ጊዜ መቼ ነበር ያገኘ? እስኪ
ለመጨረሻ ጊዜ 2 ወር 3 ወር ያደርጋል አንድ ላይ ሚኒያፖሊስ ከተማ ውስጥ አንድ ላይ ነበርን። ብዙ ቁጭ ብለን አውርተን ነበር። በቃ አሁን አዲስ ነገር ወደ ሀገር ቤት ሄዶ አገሩን ለማየት እንደገና ከዚህ በፊት ሄዶ ነበረ። አሁን ግን በቃ ኢትዮጵያ ውስጥ በኤርትራ ውስጥ ያለውን ሰላም በጣም ተደስቶ እንደገና ሄዶ በአሁኑ ጊዜ ያላረለ ሀገር ቤት ለማየት በጣም ፍላጎት እንደነበረው ነግሮ ነበረ።
ኒፕሲ ሃስል እንደው ምንድን ነው የሚወደው ነበር? ቀርበ ስታጫውተው ምን ይልህ ነበር? እስኪ ትዝታውን ወደ ኋላ ሄደን እስኪ አጋራል።
ኒፕሲ ሃስል በጣም ደስ የሚለውና በጣም ልቡ የሚያረካው በቃ ለኮሚኒቲው ሄዶ መስራት፣ አዲስ ነገር የትምህርት ቤት መስራት እንደሱ አይነት ነገሮች ነው። በቃ የሚታየው እሱ ለህዝብ ልብስ አዲስ ይሰጣል። ብዙ ነገሮች በቃ ኮሚኒቲ ውስጥ ያግዝ ነበረ።
ክብሮም ተስፋ ጊዮርጊስ፣ ስለ ጊዜ እጅግ አድርጌ አመሰግናለሁ።
ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። ዳንኤልን ለዘገባው እናመሰግናለን።
በምሽቱ ፕሮግራም ዋና አዘጋጅ ሰለሞን ክፍሌና በሌሎችም ባልደረቦቻችን ስም የምንሰናበታችሁን ያለን ተሳየና
እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
ከእኛ ቀጥሎ የትግርኛ ፕሮግራም ይቀርባል።
በእኛ በኩል
ሰላም፣ ደህና ደሩ፣
ደህና ደሩ።